ይህ ፍኖተ ህብረት የሃፋድን ሬዲዮ ነው። ፍኖተ ህብረት የሃፋድን ሬዲዮ አገልግሎት ከWZHF ሬዲዮ ጋር በመተባበር ዘወትር ቅዳሜ ከቀኑ 8 ሰዓት እስከ 9 ሰዓት በ1390 AM የሚያስተላልፈውን ዝግጅት አሁን ይጀምራል።
ግንቦት 29 ቀን 2002 ዓመተ ምህረት ነው። አድማጮቻችን እንደምን ሰንብታችኋል? የዛሬ ፕሮግራማችን ቀዳሚው ዜና ይሆናል። በማስከተል ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ከሃፓና ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ወጣቶች ክንፍ ድርጅት የወክንድ የተሰጡት መግለጫዎች በተከታታይ እናሰማለን። ይከተልና ሳምንታዊው የዜና ዘገባችን ይቀርብና ካንዳ አድማጭ የተላከውን ደብዳቤ ያሰምተን የፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው
ተጠርሚያ ግን አርስተ ዜናዎችም የኦጋዴን ነጻ አውጪ ግንባር የተፈጠረው ጋዝ የሚወጣበትን ቦታ ተቆጣጠርኩላል ወያኔ ያስተባብላል። የዓለም ባንክ ለወያኔ የ1 ሚሊዮን ዶላር ብድር ፈቀደ። የመለስ አገዛዝ ተቋሚዎችን የምርጫውን ድራማ ውጤት እንዲቀበሉ በሽማግሌ ተብዮች በኩል እያስፈራራ መሆኑ ተገለጸ። የአጼ ምኒልክ የጸሎት ዳዊት ወደ ኢትዮጵያ ተመለሰ። ሻቢያና ጅቡቲ በኳታር አደራዳሪነት አንድ ስምምነት ፈረሙ። የሚሉት ናቸው። ለነኚህና ለሌሎች ዜናዎች ዝርዝሩን እነሆ። የኦጋዴን ነጻ አውጪ ግንባር ቅዳሜ ማምሻው ላይ ባወጣው መግለጫ የነጻ አውጪው ልዩ ተዋጊ ኃይሎች በመስራቃይ ኦጋዴን የሚገኘውን የተፈጠረው ጋዝ የሚወጣበትን ሂላልን መቆጣጠሩን ገልጿል። የኦጋዴን ነጻ አውጪ ግንባር የተፈጠረው ጋዙ ሜዳ ይጠብቁ የነበሩ የወያኔ ወታደሮች በሙሉ መከበባቸውንም ገልጿል። የወያኔ ኮሙኒኬሽን ሚኒስትር በረከት ስምኦን ግን አማጺው ቡድን የሰጠው መግለጫ ሙሉ በሙሉ ሐሰት ነው በማለት አካባቢው በደንብ የሚጠበቅና ማንም ኃይል ሊወስደው እንደማይችል በመግለጽ እንኳን የተዳከመው የኦጋዴን ነጻ አውጪ ግንባር ይቅርና ሌላም የተጠናከረ ኃይል ሂላልን ሊነጥቀን አይችልም ብሏል። የወያኔ አገዛዝ ግንባሩ ላወጣው መግለጫ አስቸኳይ ምላሽ መስጠቱ በኦጋዴን የሆነ ነገር መፈጸሙን አመላካሽ ነው የሚሉ ወገኖች ትክክለኛውን ነገር ለማግኘት የሳምንታት ጊዜ እንደሚፈጅና ወያኔ በኦጋዴን ነጻ ጋዜጠኞች ወይም የሬዲዮ ድርጅቶች ዝር እንዳይሉ በመከልከሉ ትክክለኛው ማረጋገጫ ከሶስተኛ ወገን ማግኘት አልተቻለም። የወያኔ አገዛዝ የምርጫ ድራማውን ከ99 ከመቶ በላይ አሸነፍኩ በማለት ድራማውን ካጠናቀቀ ወዲህ በምርጫ ተሳታፊ የሆኑ ተቃዋሚ ፓርቲዎች የድራማውን ውጤት እንዲቀበሉ ማስፈራራትና ዛቻ ማቅረቡን እንደቀጠለ መሆኑ ተጠቆመ። ለተቃዋሚ ፓርቲ ቅርብ የሆኑ ምንጮች እንደገለጹት ወያኔ የሀገር ሽማግሌዎች የሚላቸውን አገልጋዮቹን ወደ ተቃዋሚ ፓርቲ መሪዎች በመላክ የምርጫ ድራማውን ውጤት ተቀብለናል በማለት መግለጫ እንዲሰጡ፣ ይህ ካልሆነ ግን ትታሰራላችሁ የሚል መልእክት ይዘው እንደቀረቡና ይህንን አሳፋሪ መልእክትም ከወያኔ መሪ ከመለስ ዜናዊ እንዳገኙት በመግለጽ ለማስፈራራት መሞከራቸው ሲታወቅ፣ የተቃዋሚ መሪዎቹ የተጭበረበረና በስርቆት የተፈጸመውን የምርጫ ድራማ አንቀበልም በማለት አቋም መውሰዳቸውና ለወያኔ ቆሻሻ ፖለቲካ የሚጫወቱትን የወያኔ ሽማግሌዎችን እንዳሳፈራቸው ዘግበዋል። ወያኔ በተለይ የመድረክና የሚያድ መሪዎችን ለዚህ ማስፈራሪያ ዘመቻ መልእክት ማነጣጠሪያ እንደነበሩ ታውቋል። ሁለቱም ድርጅቶች የወያኔን የምርጫ ድራማ ውጤት እንደማይቀበሉና ዓለም አቀፍ ታዛቢዎች ባሉበት አዲስ ምርጫ እንዲካሄድ ጥሪ ማቅረባቸው ይታወቃል። በተያያዘም ዜና የወያኔ አገልጋይ የሆነው ኢደፓ የተባለው ፓርቲን የሚመራው ልደቱ አያሌው የወያኔን የምርጫ ድራማ ውጤት እቀበላለሁ ብሏል። በልደቱ አያሌው ለማስመሰል የምርጫው የተጭበረበረ ቢሆንም ለሰላምና ለዲሞክራሲ ሲል ግን እቀበለዋለሁ በማለት ቃሉን ሰጥቷል። ይህ በእንዲህ እንዳለም ልደቱ አያሌው ከመድረክ ጋር ለመስራት አንድ ጥያቄ ማቅረቡ ታውቋል። የመድረክ መሪዎች የልደቱ አያሌውን ጥያቄ ውድቅ አድርገውታል። የወያኔ አገዛዝ የምርጫ ድራማውን በአንድ ፓርቲ ተወናዊነት በመለስ ዜናዊ አቀነባባሪነት ጨርሻለሁ በማለት ለሰላምና ለዲሞክራሲ የቆመው ዓለም አቀፍ ኃይሎች ውግዘት በቀጠሉበትና ተቃዋሚ ፓርቲዎችም ምርጫውን ዓለም አቀፍ ታዛቢ ባለበት እንዲደገም በሚጠይቁበት በአሁኑ ሰዓት የዓለም ባንክ ለወያኔ የ100 ሚሊዮን ዶላር ለማበደር ከወያኔ ጋር ስምምነት መፈረሙ ተገለጸ። የወያኔ አገዛዝ ከዘረኛ አምባገነን አገዛዙን በኢትዮጵያ ህዝብ ላይ ለማስቀመጥ ያን ዘር በላይነትን ቋሚ ለማድረግ የዓለም ባንክና ዓለም አቀፉ የገንዘብ ድርጅት ከምዕራባውያን መንግስታት ጋር በመሆን ለወያኔ ከፍተኛ ግምት ያለው የፖለቲካ የኢኮኖሚ የፋይናንስና የዲፕሎማቲክ ድጋፍ ሲሰጡ መቆየታቸው አሁንም በዚሁ መንፈስ መቀጠላቸው መሆኑን የገለጹት አዛቢዎች የኢትዮጵያ ህዝብ ለመብቱና ለነጻነቱ የሚያደርገውን ትግል አጠናክሮ እስካልቀጠለ ድረስ የገንዘብ ተቋሞችም ሆነ ምዕራባውያን መንግስታት ከወያኔ ጋር ከኢትዮጵያ ህዝብ ጀርባ መደለታቸው የማይቀር ነው በማለት ከእንግዲህ ትግሉ ወያኔና አጋሮቹን ሁለቴ እንዳስቡ ማድረግ አለበትም ይላሉ። አድማጮቻችን፣ ይህ ዜና የሚተላለፍላችሁ ከፍኖተ ህብረት የኢያፓ ድምጽ ነው። የኦጋዴን ብሔራዊ ነጻ አውጪ ግንባር ግንቦት 25 ቀን 2002 ዓ.ም ተመረጠ ባወጣው መግለጫ የወያኔው መሪ መለስ ዜናዊ በቅርቡ በሰጠው ጋዜጣዊ መግለጫ ከኦጋዴን ብሔራዊ ነጻ አውጪ ግንባር ጋር ስምምነት እንፈርማለን በማለት የሰጠውን ቃል ፍጹም ሐሰት ነው በማለት አስተባብሏል። ግንባሩ የወያኔው መሪ የሚያወራው መሰረታዊና እውነታ የሌለው መሆኑን በመግለጽ አላማው በአጠቃላይ ዓለም አቀፍ ህብረተሰብን ለማሳሳት በተለይም የባዕድ ነዳጅ ኩባንያዎችን ለመሳብ ነው ብሏል። አያይዞም ግንባሩ በአሁኑ ሰዓት ከወያኔ ጋር ምንም አይነት ንግግር እንዳላደረገና ከወያኔ ጋር ባለው ሁኔታ ለንግግር ዝግጁ እንዳልሆነ በመጥቀስ ነገር ግን ወያኔ ለድርድር ፈቃደኛ ከሆነ ዓለም አቀፍ ታዛቢዎች ባሉበት ገለልተኛና ነጻ አደራዳሪ በተቀመጠበት ለመደራደር አላማ መሆኑን ግልጽ አድርጎ ወያኔ በኦጋዴን ከግንባሩ ጋር ለሰላም ስምምነት አደረኩ ማለት የኦጋዴን ጦርነትን ለማረሳሳትና የተጨበረበረውን የምርጫ ድራማ ውጤት ለማዘናጋት በማሰብ ነው ብሏል። በመጨረሻም ወያኔ በኦጋዴን እያካሄደ ያለው ጦርነትና የጅምላ ቅጣት የግንባሩ እና የህዝቡን ቁርጠኝነት እያጠናከረ መምጣቱንም ገልጿል። የመለስ ዜናዊ አገዛዝ የምርጫ ድራማውን ለማካሄድ ከአንድ ቀን በፊት ጀምሮ ከ1000 በላይ የፖለቲካ ንቁ ተሳትፎ የሚያደርጉ ሰዎችን በተለይም ኦሮሞዎች በሚኖሩበት አካባቢ ይዞ ማሰሩን ዶክተር መረራ ጉዲና አስታወቁ። ዶክተር መረራ እንደገለጹት ሰዎቹን መደብደብ፣ ማሰርና ወዲያውኑ የ5ና የ6 ወር እስራት መፍረድ እንደቀጠለ መሆኑን ከምርጫው ድራማ በፊት ጀምሮ የፓርቲያቸውን የምርጫ ድራማ ታዛቢ የነበሩትን ከ1000 ሰዎችም ተይዘው መታሰራቸውን ግልጽ አድርገዋል። የወያኔ አገዛዝ በቃል አቀባዩ በሽመልስ ከማል በኩል የዶክተር መረራን ክስ ውድቅ በማድረግ የተለመደና መሰረት የሌለው ክስ ነው ብሏል። ዶክተር ነጋዶ ጊዳዳም በምዕራባዊ ኢትዮጵያ 4 ሰዎች ከምርጫ ድራማ በኋላ ምርጫው የተጭበረበረና የተሰረቀ ነው በማለታቸው መታሰራቸውን፣ አንድ የመድረክ ንቁ ተሳታፊም ሀረር ውስጥ ደብዛው መጥፋቱን ገልጸዋል። ወያኔ አካሄድኩት በሚለው የምርጫ ድራማ ከ547 መቀመጫዎች 545ቱን አሸንፌያለሁ በማለት የመረረ ቀልዱን መናገሩ ይታወሳል። ከአስርተ ዓመታት በፊት ከኢትዮጵያ የጠፋው የአጼ ምኒልክ የጸሎት ዳዊት በዚህ ሳምንት ውስጥ ከአሜሪካ ወደ አዲስ አበባ መላኩ ተገለጸ። ይህ የአጼ ምኒልክ የግል ጸሎተ ዳዊት ከአስርተ ዓመታት በፊት የጠፋና የ100 ዓመት ዕድሜ ያለው ሲሆን የግዕዝ ጽሑፍና የቅዱሳን ስዕሎች እንዳሉት ታውቋል። ይህን ዳዊት ቅርሳ ቅርሶችን የሚሰበስበው ጀራልድ ዋይነር የተባለ ሰው በግል ይዞታ የነበረ ሲሆን እንዴት በሱ እጅ እንደገባ የተገለጸ ነገር ባይኖርም ፕሮፌሰር ጌታቸው ኃይሌና ስቲቭ ዴላ ማርቲር የተባለው ለኢትዮጵያ ወዳጆች ባደረጉት ጥረት የጸሎት ዳዊቱ ወደ ኢትዮጵያ ሊመለስ ችሏል። ኢትዮጵያ በርካታ የታሪክ ቅርስና አሻራዎቿ ዛሬም በውጭ ሀገር የሚገኙ ሙዚየሞች የሚገኙ ሲሆን የታሪክ ተመራማሪዎች ለምሳሌነት ባቀረቡ መረጃ ከአጼ ቴዎድሮስ ሞት በኋላ እንግሊዞች ከ500 በላይ የኢትዮጵያ የታሪክ ጽሁፎችንና ስዕሎችን ዘርፈው በ15 ዞኖችና በ200 ቦታዎች ጭነው መውሰዳቸውን በማስታወስ እነኚህን ቅርሶች ለማስመለስ ጥረቱ መቀጠል አለበት ብለዋል። ሻቢያና ጅቡቲ በመካከላቸው ያለውን የድንበር ውዝግብ ለመፍታት ስምምነት ላይ መድረሳቸው ተገለጸ። ስምምነቱን የኳታር አደራዳሪነትን ለወራት ተመላላሽ ዲፕሎማሲ ስራ ከሰሩ በኋላ መፈረሙ የተገለጸ ሲሆን የኳታር መንግስት ወታደሮቹም በሻቢያና በጅቡቲ ድንበር መሃል ማሰማራቱ ታውቋል። ስለዚህ ስምምነት ሻቢያም ሆነ ጅቡቲ የተናገሩት ነገር የሌለ ይሁን እንጂ የገልፍ ኒውስ ዳይሬክተር ግን ማረጋገጫ ሰጥተውበታል። በጅቡቲ ጦራቸውን ያስቀመጡት የአሜሪካና ፈረንሳይ ስለ ስምምነቱም ሆነ በድንበር ላይ ስለሚሰማራ የኳታር ጦር ሚና ምን እንደሚሰማቸው እስካሁን ድረስ የገለጹት ነገር የለም። በስምምነቱ መሰረት ሻቢያ ጦሩን ከጅቡቲ ግዛት በተወሰነ ኪሎ ሜትሮች ያሸሸ ሲሆን በመቶዎች የሚቆጠሩ የኳታር ወታደሮችም በድንበሩ ላይ ከማክሰኞ ምሽት ጀምሮ መሰማራታቸው ሲታወቅ፣ ሻቢያ ከጅቡቲ የጉዳት ካሳ ለመክፈት የጅቡቲ ተቃዋሚዎችንም ላለመርዳት መስማማቱ ታውቋል። ይህንን ስምምነት የሻቢያው መሪ ኢሳያስ አፈወርቂና የጅቡቲው ፕሬዝዳንት ኡስማኤል ጉሌህ የኳታሩ አሚር ሼህ ሐሚድ ቢን ከሊፋ ጣሂር ባሉበት ዳሃ ውስጥ በቅርቡ ይፈረማል ተብሎ ይጠበቃል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባለፈው ታህሳስ ሻቢያ ከጅቡቲ ግዛት ባለመውጣቱና የሶማሊያ አማጽያንን በመርዳቱ ከሶ የማዕቀብ ቅጣት አሳልፎበት እንደነበረ የሚታወስ ሲሆን ይህ ስምምነት የጸጥታው ምክር ቤት ውሳኔን እንደገና ለመመርመር የሰጠው ፍንጭ የለም። ሻቢያ ከቅርቡ ከወያኔ የቅርብ ወዳጅ ጅቡቲ ጋር ያለውን ዝግብ በሰላም ከፈታ ጅቡቲ ነጻና ገለልተኛ ከሆነች የወያኔ አጋር የተባለችው ከወያኔ ሰልፍ ወጥታ በአካባቢው ባለው የፖለቲካና የኃይል አሰላለፍ ላይ ለውጥ ሳያመጣ እንደማይቀር ዲፕሎማቶች ይገምታሉ። አድማጮቻችን ለዛሬ ያዘጋጀነው ዜና በዚሁ አበቃ።
ዜና እረፍት። ከወጣትነት ዘመኑ ጀምሮ ለኢትዮጵያ ሕዝብ መብት መከበር ያለመሰለስ ሲታገል የነበረው ጓድ አስማማው አሰፋ ጥሩነህ በጁን 4 2010 ባደረበት ምክንያት ከዚህ ዓለም በሞት ተለይቷል። ላለፉት ከ30 ዓመታት በላይ በሀገር ቤት፣ በገጠር፣ በከተማ፣ በጎረቤት ሀገር እንዲሁም በሰሜን አሜሪካ በተለያዩ እርከን በኢትዮጵያ ሕዝባዊ አብዮታዊ ፓርቲ በኢህአፓ ውስጥ እስከ ተረፍቱ ድረስ ሲያታግልና ሲታገል የነበረው ጓድ አስማማው አሰፋ ጥሩነህ ተስማምቶ ያጸደቀውን ሕግ ሳያፈርስ እንደጠና ተሰናብቷል። በጎጀም ክፍለ ሀገር ተወልዶና አድጎ በተለያዩ እሳት ውስጥ ተፈትኖ እስከ ትላንት በስቲያ የኢህአፓ አባል እንደሆነ የትግል ጓዶቹን ባለቤቱና ሶስት ልጆቹን ትቶ ኢትዮጵያን አደራ እንዳለ ሕይወቱ አልፏል። የጓድ አስማማው አሰፋ ጥሩነህ የቀብር ስነ ስርዓት ለረጅም ጊዜ በክብር በኖረበት በዋሽንግተን ሲያትል ረቡ ይካሄዳል። እኛም የፍኖተ ህብረት የኢህአፓ ድምጽ ሬዲዮ ከዝግጅት ክፍላል ባልደረቦች ይህን መሪር ሀዘን የምናልፈው የጓዱን ጽናት ይስጠን በማለት ይሆናል። ይህን የህዝብ ልጅ በማጣታቸው የተጎዱት ባለቤቱና ልጆቹ እንዲሁም ዘመዶቹ ብቻ ሳይሆኑ አጋር አልባዋ ኢትዮጵያም ነችና ለሁሉም ብርታት ይስጥን ላለን። ላላፊ ሰውነት ክብርን አለመሸጥ ሞት ሳይሆን ልደት። የጓድ አስማማው አሰፋን ጥሩነህ ሙሉ ህይወት ታሪክ እንደደረሰን በሌላ ፕሮግራም እንዘክረዋለን።
በአጭር ጊዜ ውስጥና ተወዳጅነትን ያተረፈው የአብሲኒያ የኢትዮጵያ ሬስቶራንት በንጽህናና በባለሙያ የተዘጋጁ ጣፋጭ የጾምና የፍስክ ምግቦችን በጥራት ማቅረብ መቀጠሩን እየገለጽን፣ የጋምቤላ ስፖርት ባርም ማንኛውም የስፖርት እንቅስቃሴን ማሳየቱን ከሰኞ እስከ አርብ ከ4 ፒኤም እስከ 8 ፒኤም የሃፒ አወር እንዳለው እየገለጽን፣ የመኪና ማቆሚያ ከሬስቶራንቱ ጀርባ እንደ ልብ መሆኑንም እንገልጻለን። አብሲኒያ የኢትዮጵያ ሬስቶራንት የቢሮ ክፍሎችን ለኪራይ የሚሆኑ የመሰብሰቢያ አዳራሾችም እንዳሉት ይገልጻል። ዘወትር አርብ፣ ቅዳሜና እሁድም የሚዝናኑበት የሚደሰቱበትና የሚጨፍሩበት የሙዚቃ ዝግጅትም እንዳለን ስንገልጽ በታላቅ ደስታና ኩራት ነው። ጣፋጭ ምግብ በልቶ ለመዝናናት የአብሲኒያ ሬስቶራንት። አድራሻችን 8221 ጆርጂያ አቨኑ፣ ስልክ ቁጥራችንም 301-562-5911 ነው። የአብሲኒያ ሬስቶራንት።
ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ መግለጫ። ለሐቀኛ አገር ወዳድ ድርጅቶች ሁሉ ጥሪ። በጋራ ቆራት ትግል ወያኔን እናስወግድ። ግንቦት 25 ቀን 2002 ዓመተ ምህረት ሀገራችን ኢትዮጵያ ዛሬ አስከፊ በሆነ ደረጃ አሳሳቢ በሆነ ማጠፊያ ላይ ደርሳለችና ለሐቀኛ አገር ወዳዶች ሁሉ የጀግንነት የጎበዝ ያለህ ያለሽ ብሎ ጥሪ ማሰማቱ ግዴታ ሆኗል። የወያኔ ቡድን በዚህም በዚያም ጦርነቶችንም ቀስቅሶ የአንድ ድርጅት ዘረኛ አገዛዝን በግልጽ አስፍኖ ሊቀጥልብን ተነስቷልና ይህን በጊዜ ማስቆሙ የአገር ማዳኑ ትግል ዋና ተልእኮ ሆኖ ይገኛል። የወያኔን አገዛዝ መጣሉና ማስወገዱ ደግሞ ትናንት መገባደድ ያለበት ሥራ ነበርና ዛሬም አብይ አድርገን ማንሳት መገደዳችን ድክመታችንን ጠቋሚ መሆኑን መካድ አንችልም። ከዚህ ባሻገር ግን ምንም ደም ሳይከፍሉ የማይጓዙበት ጎዳና መሆኑን ያወቅነው ዛሬም ያዋጣል ብሎ መያዙ መጃጃል መሆኑን ሳይተኙ ሊቃዡ ለጨከኑትም ወያኔ ራሱ መልእክቱን በግልጽ ሰሞኑን ሰጥቷል። ወያኔን በራሱ ፍርደ ገምድል ፍርድ ቤት ሊከሱ መነሳትም ሌላ ቅዠት ነው። ባለፉት 19 ዓመታት ወያኔ በስልጣን ሊቆይ የቻለው ተቃዋሚ ኃይሎችና ሕዝብን በማፈን ብቻ ሳይሆን በመከፋፈልም ነው። የተወሰኑ ተቃዋሚ ኃይሎችና መሪዎቻቸውም አውቀው ይሁን ተደናግረው ለዚሁ ለወያኔ ተንኮል ሰለባና ተባባሪም ሆነዋል። የኅብረት ጥረቶችን በማደናቀፍ ድርጅቶችን በመከፋፈልና የአንጃነት መርዝን በመርጨት ለወያኔ ቧልቶች አጃቢ በመሆን ወዘተ ሀገርንም ሕዝብንም የማይጠቅሙ ሥራዎችን ተሠርተዋል። ይህ ማክተም እንዳለበት ደግሞ በተለይ ዛሬ ወያኔ አጃቢ አልሻም ብሎ የአንድ ድርጅት አምባገነንነትን ባሰፈነበት ጊዜ በጣም ግልጽ ሆኗል። ይህንንም በመገንዘብ ኢህአፓ ለሐቀኛ አገር ወዳድ ጸረ ወያኔ ድርጅቶች ሁሉ የትግል ጥሪውን ያቀርባል። ኢህአፓ ከአሁን በፊት ተደርገው ከነበሩት የኅብረት ጥረቶች ከገበየው ተመክሮ በመነሳት በዓላማው ላይና በአወቃቀሩ ላይ የግንዛቤ መጣጣም በማይኖርበት በደፈናው በስመ ተቃዋሚነት ምርቱን ከግርዱ ፍሬውን ከገለባው በቅጡ ሊለይ በማይችልበት ዴሞክራትና አገር ወዳድ እያሉ ትብብርን በመመኘት ብቻ ኅብረት ግንባር በሚል መዋቅራዊ ትስስር ውስጥ መግባቱ በአሁኑ ጊዜ ወቅታዊና ጠቃሚ አይደለም ብሎ ቢያምንም ጸረ ወያኔ ድርጅቶች ማለትም የወያኔ አገዛዝ በሁለገብ ትግል መወገድ አለበት ብለው የሚያምኑ ድርጅቶች ተቀራርበውና ተባብረው ሊታገሉ ይችላሉ ይገባልም ብሎ ያምናል። ይህን ትብብር ሊያደርጉ የሚችሉ ድርጅቶችም የወያኔ አገዛዝ የኢትዮጵያ ሕዝብ ጠላት ነው ብለው የሚያምኑ፣ የወያኔ አገዛዝ በሁለገብ ትግል መወገድ አለበት ብለው የሚያምኑ፣ ድርጅታዊ ሕልውና ያላቸው ማለትም በተጨባጭ ትግሉ አስተዋጽኦ የሚያደርጉ ወይም ሊያደርጉ የሚችሉ መሆን አለባቸው ብሎ ያምናል። የኢትዮጵያ ሕዝብም በሀገርም በባዕድም ያለው መደገፍ የሚገባው ይህን መሰል ድርጅቶችን ነው ሲል ኢሃፓ ያምናል። በዚህም መሰረት በድርጅቶች መሃል እሳት የሚለኩሱትን ሰርጎ ገቦችና ከፋፋዮችንም ለመቋቋምና ክፍፍልንም ለማስወገድ ጥረቶችን ለማስተባበር በሁለገቡ ትግል ሆነ በዲፕሎማሲያዊና ቅስቀሳው መስክ የተደጋገፈ ሥራን ለማከናወን በተባበረ ትግል የወያኔን አገዛዝ ዕድሜ ለማሳጠር እንድንችል በዚህ ጥሪ ዙሪያ እንገናኝና በጋራ እንምከር ሲል ኢሃፓ ያሳስባል፣ ዝግጁነቱንም ይገልጻል።
የኢትዮጵያ ሕዝባዊ አብዮታዊ ፓርቲ የኢሃፓ የወጣት ክንፍ ድርጅት ኢሃፓ ወክንድ መግለጫ ግንቦት 2002 ዓ.ም። ምርጫ ከሚደገም 66 ይደገም። አምባገነኑና ዘረኛው የወያኔ ቡድን በሰሞኑ ተደረገ በተባለው ቲያትራዊ ምርጫ ራሱን ሙሉ በሙሉ አሸናፊ አድርጎ አድጋም አድማቂዎቹን ጠራርጎ የከረፋ ስርዓቱን ሲያጥነን መገረም ሳይሆን ትልቅ ትምህርት ወስደን ትክክለኛ ዲሞክራሲያዊ ለውጥ ለኢትዮጵያ ለማምጣት ሁላችንም በአንድ መንፈስ ትክክለኛ ስልጣን ለኢትዮጵያ ሰፊ ሕዝብ የሚለው መፈክር በትግል በማጀም መነሳትና መደራጀት ይኖርብናል። የወክንድ ከመጀመሪያውን ጀምሮ በወያኔ ቁልፍ ከሚከፈትና ከሚዘጋ ግዑዝ የምርጫ ቦርድና ሕገ ደደቢት ከሆነው የምርጫ ሕግ የሚወለደው ወያኔ እንጂ ሌላ ባለመሆኑ አስቀድሞ ምርጫው የተበላ ቁብ ሲል ሰይሞት እንደነበር ይታወቃል። ለብለን ነበር ጊዜ ባናጠፋም። የወክንድ አንካፋ ወላጂውን የኢሃፓን የጠራቋምን ይከተላልና ይህ መስመር የሳት የምርጫ ቧልት ቲያትራዊ እንጂ ነጻ አለመሆኑን በማረጋገጥ ይልቅስ ነጻነት የሻታችሁ ህዝባዊ መንግስት ያላችሁ አብረን ገጥመን በሁለንተናዊ ትግል ይህን ተውሳክ ስርዓት ከህዝባችን ላይ ነቅለን ከስቃይ እናድን ስንል ነበር ደጋግመን ጥሪ ያሰማ ነው። የወክንድ ከሁሉም ጠንካራ ነገር ካላቸው ትምህርት እንደሚወስድ ሁሉ በወቅታዊ ሆያውዬ ተፈጥረው ሆያውዬው ሲያልፍ ከአዲስ ዘመን መድረስ እያቃታቸው ከሚፍረከረኩትም ከውድቀታቸው ትምህርት ይወስዳልና ለጋዎች ብንሆንም በቀደምቶቻችን የመስዋዕትነት ማጥንት አጥነናልና የወያኔን የምርጫ ቧልት ኢሃፓን ተከትለን በምክንያት አወገዝ ነው እንጂ በሰላሳ ዲናር ተሽጠን በወያኔ ዘፈን መስቀል አደባባይ እስክስታ ለማለታችን ህዝባዊ ኩራት ይሰማናል። እኛ የኢትዮጵያውያኑ ወጣት ሊግ ስናቋቁም ወያኔ በላያችን ላይ ሊግ ለመደረብ ወራት ባይፈጅበትም ግና የወጣቱን ልብ በፍቅር ሳይሆን በገንዘብ ገዝቶ መለስ ዜናዊ በቁም ሳጥን ታሽጎ ሲያጣጥር ዳንኪራ ከመርገጥ በላይ ስላልገፋ ነፃነታቸውን በዲናር ለሸጡ የገዢው ወያኔ ወጣት ሊጎችን እግረ መንገዳችን ይሄ ነው ወይ ልግሺ አፈርንብሽ የሚለውን መልእክት እናስተላልፋለን። ፓርላማ ቢገቡ ከመወዘፍ ግባ ሲልም ይመዝገበልኝ ከማለት ለማይዘሉ ተቋማት የተባሉት በመሽቀንጠራቸው ዳንኪራ ባንገርጥም ከንፈር ግን አንመጥም። የወክንድ ድሮም ለገማ ወያኔ ጊዜያዊ መከላከያ ማጥንት ነበራችሁ እንጂ የህዝብን ድምፅ ያስፈልላችሁ በሙሉ እንኳን ለዳግማዊ ውርደት ተዳረጋችሁ ስንል እውነተኛ ህዝባዊና ሀገራዊ ምርጫ ምን እንደሆነ የወክንድ በክንዱ እስኪያሳያችሁ ድረስ ምርጫ ይደገምልን በሚለው ቧልት አታክሩ ነው የምንለው። የኢትዮጵያ ወጣት በሰላሳ ብር ነጻነቱን አይሸጥም። ምርጫው ከሚደገም 66 ይደገም።
ተርጓሚ አገልግሎት በማናቸውም የመንግስት መስሪያ ቤት ፍርድ ቤት ወይም የህክምና መስጫና ኢንሹራንስ ነጻ አስተርጓሚ ማግኘት እንደሚችሉ ያውቃሉ? እርሶ የምናገረው አማርኛ ነው አስተርጓሚ ያስፈልገኛል ካሉ እነዚህ ተቋማት ህግን ለማክበርና ንግዳቸውንና አገልግሎታቸውን በይበልጥ ማስተዋወቅ ስለሚፈልጉ በነጻ አስተርጓሚ እንዲቀርብሎ ያደርጋሉ። የምናገረው አማርኛ ነው አስተርጓሚ ያስፈልገኛል ብለው ይጠይቁ።
የመጀመሪያዋ የሀገራችን የሴቶች ዘመናዊ እንቁ ድምጻዊ ቀለላ ከበደ የሲዲ ሪሊዝ ጁን 22 ከምሽቱ 7 ፒኤም ጀምሮ በማዓዛ ሬስቶራንት በርካታ አርቲስቶችና አዝናቂዎች በተገኙበት የቀለላ ከበደ አራሳም የተሰኘው ምርጥ አልበሟ በገበያ ላይ ይውላል። በለቱም ሁላችሁም እንድትገኙ ተጋብዛችኋል። ጁን 22 በማዓዛ ሬስቶራንት ቀለላ ከበደ።
አድማጮቻችን እንደምን ሰንብታችኋል? አሁን የዜና ዘገባችን ጤናችን ይቀርባል። በቅድሚያም ርዕሶቹ ዶክተር ነጋሶ ጊዳዳ ለውያኔ ማስተንከቂያ ሰጡ። መድረክ ምርጫው ይደከም የሚል ጥያቄ ለምርጫ ቦርድ አቀረበ። ወያኔ የምርጫ ታዛቢዋን በስድስት ጥይት መጥቶ ገደላቸው። ልጆቻቸው ቆስለው ሐኪም ቤት ናቸው። ኢትዮጵያውያን የርዳታ ድርጅት ሰራተኞች ከኢትዮጵያ እንዳይወጡ ተከለከሉ የሚሉና ሌሎችም ይገኙበታል። አሁን ወደ ዝርዝሩ። ዘንድሮ የተደረገውን የማስመሰያ ምርጫ ውጤት ተከትሎ የተለያዩ ተቃዋሚ ፓርቲ አመራሮችና አንዳንድ የመራባያን ሀገራት ለወያኔ ማስተንከቂያ እየሰጡ ናቸው። የቀድሞ የወያኔ ፕሬዝዳንትና በአሁኑ ሰዓት የአንድነት መድረክ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ የሆኑት ዶክተር ነጋሶ ጊዳዳ ሰሞኑን በሰጡት መግለጫ ወያኔን ማስተንከቂያቸው ታውቋል። ወያኔ የህዝቡን ድምጽ አጭበርብሮ መንግስት መሰረታለው ይያለ በሚያቀራረበት በሆነ ወቅት የምክር ቤቱን ወንበር ሙሉ ለሙሉ አሸንፍ ያለው በማለት ያናፈሰ ያለው እጅግ አስከፊ ሁኔታ ውስጥ ሊከተው እንደሚችል ዶክተር ነጋሶ አስተንክቀዋል። እንደ ዶክተር ነጋሶ ገለጻ ከሆነ ያንድ ፓርቲ ብቻ በምክር ቤት መቀመጥ ችግሮችን የሚቀርፍ ሳይሆን ችግሮችን የሚፈለፍል አካሄድ በመሆኑ መለስ ዜናዊ አስቸኳይ ማስተካከያ አድርጎ እርምት እንዲወስድ ሲሉም ጨምሮ አስታውቋል። ሰሞኑን በሰጡት መግለጫ እንዳስታወቁት ከሆነ ወያኔ አጭበርብሮና የህዝብ ድምጽ ሰርጎ አሸንፍ ያለው ማለቱ በህዝቡ ዘንድ ጥላቻን ያተረፈ ከመሆኑ በተጨማሪ በዓለም አቀፍ ድርጅቶችና መንግስታት በኩል የኢኮኖሚና የፖለቲካ ጫናዎች ሊጣሉበት እንደሚችል፣ ይሄ ደግሞ አገሪቷን ካለችበት የድህነት ማጥ ወደ አረንቋ እንደሚከታት ስለሆነ አስቸኳይ እርምት መወሰድ ግድ ነው ይላሉ። በቅርቡ በምርጫ ቦርድ በኩል አሸናፊ ተብሎ ቅድመ ውጤት የተነገረውን ፓርቲያቸው እንደማይቀበሉ የጠቀሱት ነጋሶ በተለይ በመላ ሀገሪቱ የተደረገውን የድምጽ ማጭበርበር ተከትሎ በታዛቢዎቻቸው ላይ የተወሰደባቸውን እርምጃ ዘግናኝና ግፎች ለዓለም አቀፍ ታዛቢዎች ጭምር ይፋ ማድረጋቸውን እንዲሁም ለወያኔ ዘብ ለቆመው ምርጫ ቦርድ ማሳወቃቸውን አክለው ገልጸዋል። ገና ምርጫው ሳይደረግና ዝግጅት ሳይጀመር አስቀድሞ ወያኔ የመወዳደሪያ ስፍራውን አጥብቆ የያዘ መሆኑን ለመላው ሀገሪቱ ህዝቦች እንዲሁም ለእንግሊዝና አሜሪካ አምባሳደሮች ሲገልጹ መቆየታቸውን የጠቆሙት ዶክተር ነጋሶ ምርጫ ውስጥ የገባ ነው ይህንኑ የወያኔ ሸፍጥ ለማጋለጥ እንደነበር ጨምሮ አስረድተዋል። በተደረገው ሀገር አቀፍ ምርጫ በእርግጠኝነትና በበላይነት እንደምናሸንፍ የተረዳው የወያኔ ቡድን ስጋት ስለገባው የመድረክ አባሎችን በተለያዩ ስልቶች እየተጠቀመ ለስር የዳረጋቸው ከመሆኑ በተጨማሪ ለከፍተኛ ችግር ዳርጓቸዋል ያሉት ነጋሶ በተለይ በምዕራብ ሸዋ ውስጥ አንድ ፖሊስ ተገደለ ተብሎ ራሳቸው ፈጽሞት በመድረክ ላይ ማላከካቸው በፍርሃት ውስጥ ወድቀው እንደነበር በግልጽ ያሳየ ሀቅ ነው ሲሉም አጋልጠዋል። ለምርጫ በሚደረግበት ዝግጅት ወቅት በየከተማውና በየስብሰባው ላይ የመድረክ አመራሮች የሚያደርጉት ንግግርና ገለጻ ባሉታዊ ጎኑ ብቻ በመመንዘር ያላልነውን ያልገለጽነውን ብለዋል እያሉ ለማጥላላት ከፍተኛ ዘመቻ ቢያደርጉም ያልተሳካላቸው ነመለስ ዜናዊ በህብረትና በአንድነት ወያኔን ለመጋፈጥ በመወሰናችን ተደናግጠው የተለያዩ እርምጃዎችን ሲወስዱ ነበሩ ያሉት ዶክተር ነጋሶ እሱም አልሳካ ሲላቸው ኮሮጆ እየገለበጡና ባልተመዘገቡ ሰዎች ስም ምርጫ ወረቀት በድምጽ መስጫ ኮሮጆ ውስጥ በመሰክሰግ አሸንፈናል ማለታቸው ቧልትና ፌዝ ነው ሲሉም ጨምሮ አስረድተዋል። በመሆኑም ጅራፍ ራሱ ገርፎ ራሱ ጮሃል እንዲሉ የወያኔ ባለስልጣናት ከመለስ ጀምሮ እስከ ቀበሌ አመራር ድረስ ራሳቸው ሐሰተኛ ድራማ እየሰሩ መልሰው በእኛ ላይ ለመለጠፍ ሲሯሯጡ መክረማቸውን ህዝቡ ባንክሮ ሲከታተል ቆይቶ በድምጹ ቢቀጣቸውም ታዛቢዎቻችንን አባረው ያሻቸውን ማድረጋቸው ህዝቡ ጠንቆ ያውቃሉ ሲሉም አብራርተዋል። በተሸነፉበትና በተዋረዱበት ምርጫ ጣቢያዎች ውስጥ ትርፍ ምርጫ ወረቀት እየጨመሩ መዝገብ ላይ ከሰፈረው የህዝብ ቁጥር በተጨማሪ ወረቀቶች መገኘታቸውን የገለጹት የገለጹት ዶክተር ነጋሶ በአዲስ አበባ ይሄ ተፈጽሞ መገኘቱና እጅ ከፍንጅ መያዛቸውንም ገልጸዋል። በሽሮ ሜዳ፣ በመገናኛ፣ በመርካቶ፣ በላፍቶና በሌሎችም የምርጫ ጣቢያዎች የተመዘገቡት መራጮች ድምጻቸውን ለመድረክ ተወዳዳሪዎች በመስጠታቸው የተደናገጡት የወያኔ አስመራጮች አስቀድሞ ተዘጋጅቶ የተሰጣቸውን የምርጫ ወረቀት አንድ ሰው ብቻ በሚስጥር ንብ የምትለው ላይ ምልክት አድርጉ ኮሮጆ ውስጥ እየከተተ አሸነፍን ብሎ ማወጃቸው ትዝብት ላይ ወደቁ እንጂ ህዝቡም ሆነ ዓለም አቀፍ ታዛቢዎች አልተቀበሏቸውም ሲሉ አስረድተዋል። እንደ በቀቀን የወያኔ መሪዎች ያሉትን እየደጋገሙ የሚናገሩት የምርጫ ቦርድ ባለስልጣናት ምርጫው ገና ሳይጠናቀቅ ወያኔ አሸነፈ ብሎ ማወጃቸው ህዝቡን እጅግ ያስገረመ ጉዳይ ነው ያሉት ዶክተር ነጋሶ እኛ አንዳችም ትንፍሽ እንዳልን ተከልክለን እነሱ ግን እንዳሻቸው ሲሆኑ ነበር ብለዋል። ከአዲስ አበባ ውጭ ያሉ የምርጫ ጣቢያዎችን አስመልክቶ ሲገልጹ በሁሉም ማለት ይቻላል ታጣቂዎችን አሰማርተው የእኛን ታዛቢዎች ምርጫው ሂደት እስኪጠናቀቅ ድረስ በእስር ቤት አቆይተው እንደፈቷቸው በማስረዳት በተለይ ታዛቢ ሆነው ሲሰሩ የነበሩት ላይ በአሁኑ ሰዓት ከፍተኛ ግፍ እየተፈጸመባቸው እንደሆነ ጨምሮ አብራርተዋል። ምርጫ አስፈጻሚዎች በሙሉ የወያኔ አባሎች ከመሆናቸውን በተጨማሪ አምና በምርጫ ላይ ወያኔን ወክለው ሲወዳደሩ የነበሩ መሆናቸውን ጭምር ከነምስላቸው ለምርጫ ቦርድ ብናቀርብም ቀድሞውኑ የሚያውቀውና ሆን ተብሎ ሲሰራበት የነበረ በመሆኑ የኛ ነብውትታ ወደ ጎን በመተው ወያኔ ያሸነፈ ብሎ ማወጁ እጅግ አሳዛኝ ነው ሲሉ በቁጭት ሲገልጹ ተደምጠዋል። ሰሞኑን ከተለያዩ አካባቢዎች እንደደረሰን ጥቆማ ከሆነ በሀገር ውስጥ ያለው ድባብ እጅግ አስፈሪ ደረጃ ላይ ደረሰ ከመሆኑን ባሻገር የተቃዋሚ ፓርቲ ታዛቢ ሆነው በነበሩ ሰዎች ላይ የግድያ እርምጃ እየወሰዱ መሆኑ ታውቋል። በደረሰን ጥቆማ መሰረት ደቡብ ክልል ውስጥ በአንድ የምርጫ ጣቢያ ታዛቢ ሆነው ሲሰሩ የነበሩት የቤት እመቤት በወያኔ የሻምበል ማዕረግ ያለው ፖሊስ የምርጫው ውጤት ከተጠናቀቀ በኋላ በተኙበት መኖሪያ ቤታቸው በስድስት ጥይት በሳስቶ የገደላቸው ከመሆኑን በተጨማሪ የስድስትና የአራት ዓመት ልጆቻቸው በጥይት ተመተው በሕክምና ላይ እንደሚገኙ ጥቆሙ አብራርቷል። በአሁኑ ሰዓት የሟች ባለቤት ቤት ንብረታቸውን ጥሎ ከአካባቢው የተሰወሩ ሲሆኑ ልጆቹ ያላስተማሚ በሆስፒታል ውስጥ እንደሚገኙና ገዳዩም ሻምበል ማዕረግ ያለው የወያኔ ቅጥረ ነፍሰ ገዳይ ፖሊስ በመደበኛ ስራው ላይ ኮርቶ እንዳለ የደረሰን ጥቆማ ገልጸዋል። በሌሎች ክልሎች ውስጥም ተመሳሳይ እርምጃ እየተወሰደ ከመሆኑ በላይ የጅምላ እስር እየተፈጸመባቸው እንደሚገኙ ከተለያዩ ስፍራዎች የደረሱን ጥቆማዎች ገልጾ በተለይ በአማራና በትግራይ ክልል ተብሎ በሚጠራ እንዲሁም በኦሮሚያ ውስጥ የከፋ ደረጃ ላይ መድረሱን ጨምሮ የደረሰን ዘገባ አብራርቷል። ወያኔ ይህን የመሰለ ዘግናኝና አሳዛኝ ግፍ እየፈጸመ ባለበት በአሁኑ ወቅት አሸንፍ ያለው እያለ ህዝቡም መቆሚያ መቀመጫ አሳጥቶ እንደሚገኝ ገለጸው። እና የደረሰን ዘገባ ከቀበሌ ገበሬ ማህበር እስከ ከተማ ነዋሪዎች ድረስ በግዳጅ የድጋፍ እየተባለ ከህዝቡ ላይ ገንዘብ እየተሰበሰበ እንደሚገኝ ዘገባው አስረድተዋል። ይህ በእንዲህ እንዳለ ወያኔ በህዝቦች ላይ አረመናዊ ተግባር እየፈጸመና ውጤቱን በጸጋ ተቀበሉ እያለ በሚወተውትበት በአሁኑ ወቅት የመድረክና ሌሎች ተቃዋሚ ፓርቲዎች የምርጫውን ውጤት እንደማይቀበሉና ምርጫው ዓለም አቀፍ ደረጃውን በጠበቀ ሁኔታ እንዲደገም በሚወተውትበት ወቅት ልደቱ የተባለው የወያኔ አሽቀባጭ ውጤቱን ወደድንም ጠላን መቀበል አለብን በማለት መግለጫ ሰጥቷል። ህዝቡም እየተነጋገረበት ነው። ወትሮም የወያኔ ተላላኪና ጆሮ ጠቢ ነበር ያለው ዘገባው ህዝብ ድምፅ ተጭበርብሯል ይመለስልኝ እያለ በሚወተውትበት በአሁኑ ወቅት ሌሎች ፓርቲዎች ምርጫው ይደገም ውጤቱን አንቀበልም እያሉ በሚወጩበት ሰዓት ልደቱና መሰል ጥቂት አሽቃባጭ ግለሰቦች ከወያኔ በላይ ወያኔ ሆነው ህዝቡን ጭምር እየተሳደቡ ውጤቱን መቀበል ግድ እያሉ እየለፈፉ ይገኛሉ። ሰሞኑን የምርጫውን ውጤት አስመልክተው ልደቱ በሂልተን ሆቴል በሰጠው መግለጫ እንዳለው ከሆነ እኛ ያልተመረጥነው በህዝቡ ፖለቲካ አለማወቅ በመሆኑ የምርጫውን ውጤት በጸጋ ተቀብለናል በማለት በመላ አገሪቱ ህዝቦች ላይ ሲሳለቅ የተደመጠ ሲሆን ህዝቡም በበኩሉ እንዲህ ያለ አቋም የሌለውና የኢትዮጵያን ፖለቲካ ወደ ኋላ እየጎተተ የሚያስቀር ፖለቲከኛን መቼም ቢሆን መች አንደግፍም እያለ የልደቱን መግለጫ አጣጥሎታል። ሽንፈቱን ሳይወድ በግድ የተቀበለው ይኸው ግለሰብ ለወያኔ እጅ መንሻ ይሆነኛል በሚል ከሁሉም አስቀድሞ የምርጫውን ውጤት እቀበላለሁ ማለቱ ሊገርመን አይገባም። ቀድሞውኑም አቋሙ ምን እንደሆነ በ1997 ዓ.ም አውቀነዋል ሲሉም የአዲስ አበባ ነዋሪዎች በስፋት ሲገልጹ ተደምጠዋል። ወያኔ ከተቃዋሚ ፓርቲዎችና ከዓለም አቀፍ የሰብአዊ መብት ተሟጋች ጋር እሰጥ ገባ በገባበት በአሁኑ ሰዓት የእርዳታ ድርጅት ሰራተኞች ከኢትዮጵያ ውጭ እንዲያወጡ አዲስ መመሪያና ትዕዛዝ ማውጣቱ ተጋለጠ። የወያኔ የውጭ ጉዳይ ሚኒስትር የምዕራባውያን እርዳታ ድርጅት ውስጥ የሚሰሩ ኢትዮጵያውያንን ከሀገር እንዲያወጡ ማዕቀብ የጣለው ከዚህ ቀደም እንደተደረገው ሁሉ የምርጫውን ሂደት የሚያሳይ ምስል ይዘው ወጥተው ያዋርዱኛል በሚል ፍርሃት መሆኑን የጠቆሙት ውስጥ ታዋቂ ምንጮች እስከ ሐምሌ ወር አጋማሽ ድረስ መመሪያው ተፈጻሚ እንደሚሆን አስረድተዋል። የአሜሪካ እርዳታ ድርጅት ውስጥ የሚሰሩ ኢትዮጵያውያን ለስራ ወደ አሜሪካ እና ወደ አውሮፓ እንዲሁም አረብ ሀገራት ለመሄድ ወደ ቦሌ ኤርፖርት ቢሄዱም ላልተወሰነ ጊዜ ከኢትዮጵያ ውጭ መውጣት የተከለከላችሁ በመሆኑ እቃችሁን ይዛችሁ ተመለሱ ተብለው መመለሳቸው ለማወቅ ተችሏል። ወያኔ አጭበርብሮ የህዝቡን ድምፅ መስረቁን በሀገር ውስጥ የሚገኙ የዓለም አቀፍ ድርጅት ሰራተኞች ስለሚያውቁ ይህን በምስል የተደገፈ ለዓለም አቀፍ የሰብአዊ መብት ድርጅቶች አሳልፎ ሊሰጡብኝና ከፍተኛ ቅሌት ሊደርስብኝ ይችላል በሚል አፍሎ ለማስቀረት መሆኑን ምንጮች ጨምሮ አስረድተዋል። አይኔን ግንባር ያድርገው እያለ በውሸት እየማል የሚገዘተው የውሃ አረመኔ ወያኔ ቡድን የለጋሽ ድርጅት ሰራተኞች ለአስቸኳይ ስራ ጉዳይ ወደ ውጭ ሀገር ሊሄዱ የነበሩትን በሙሉ የከለከለ ከመሆኑ በላይ ከሐምሌ አጋማሽ በፊት እንዳትመጡ እያሉ የአየር መንገድ የደህንነት ሰራተኞች እንደነገሯቸው ከኤርፖርት የተመለሱ መንገደኞች ገልጸዋል። በበቀል በቁጭትና በንዴት ወያኔ እየወሰደ ያለው እርምጃ ሀገርንና ህዝብን በከፍተኛ ሁኔታ እየጎዳ ነው ያሉት የለጋሽ ድርጅት ሰራተኞች በአሁኑ ወቅት ወደ ኢትዮጵያ ለናመጣቸው የነበሩ መዳኒትና የምግብ እርዳታዎች እንዳይመጡ በመከልከሉ በዜጎች ህይወት ላይ እንደመቀለድ ይቆጠራል ሲሉም አምረው ሲገልጹ ተደምጠዋል። የወያኔ መሪዎች በየአመቱ 11 በመቶ እድገት አስመዝግበናል እያሉ ቢወተውቱም ያለው ተጨባጭ ሁኔታ ግን በየአመቱ የራብተኛው ቁጥር እየጨመረ መምጣቱን ያሉት እነዚሁ የለጋሽ ድርጅት ሰራተኞች እንደ ልባችን ከራብተኛ ወገኖቻችን ጋር እንዳንገናኝና እንዳንደርስላቸው ብዙ ማነቆችን በመፍጠሩ ስራው እንዳሰብነው አልሄድም ሲሉ በሐዘን ይገልጻሉ። በመጨረሻም በህዝብ ላይ በሰራው ሽፍጥና ደባ ሁሌ በጥላው የሚደነብረው የወያኔው መሪ መለስ ዜናዊ አሸንፍን ብሎ ባወጀ በጥቂት ቀናት ውስጥ ወጣቱን ለመሸንገል በገንዘብ ኃይል በሚሊዮንም አዳራሽ ሰብስቦ ማነጋገሩ ታወቀ። መለስ የሱ መሰል አረመኔና ሰው በላውን የሱዳን ፕሬዝዳንት መመረጡን አስመልክቶ የባሉ ሹመት ላይ ለመገኘት ተጉዞ የነበረ ቢሆንም ወጣቱን አዲስ አበባ በሚሊኒየም አዳራሽ ውስጥ ጥሪ አቅርቦ ስለነበር በሄደበት ቅጽበት ተመልሶ ቤተ መንግስት ሳይደርስ በዚያው አውሮፕላን ማረፊያ አዳራሽ እንደገባ ታውቋል። በሰሩ ስራ ፍርሃትና ጭንቀት ውስጥ የገቡት እነ መለስ ዜናዊ ህዝቡ ላይ የሰሩትን ግፍና በደል ለመሸፈን ይረዳቸው ዘንድ ወጣቱን በገንዘብ ኃይል ለመያዝ ጥረት ቢያደርጉም ዘንድሮም በከፍተኛ ሁኔታ ድምፁን የነፈጋቸው ወጣቱ መሆኑን በምርጫው ውጤት መረጋገጡን ምንጮች አጋልጠዋል። የሱዳኑ ፕሬዝዳንት ሹመት ላይ ተገኝቶ አፍታ ሳይቆይ የተመለሰው መለስ ዜናዊ በአውሮፕላን ላይ ቃለ ምልልስ አድርጎ ሳይጨርስ እንደገና ወደ ሚሊኒየም አዳራሽ መግባቱን የጠቆሙት የቤተ መንግስት ሰዎች በእለቱ ከወጣቶች ጋር በተገናኘበት ወቅት የውሸት ቃል እየገባ የወጣቱን ልብ ለማማለል ሲጥር እንደነበረ ጨምሮ ገልጸዋል። የተቃዋሚ ፓርቲዎች፣ የዓለም አቀፍ ተቋማት፣ የምዕራባውያን መንግስታት ብሎም የአውሮፓ ህብረት ምርጫውን ባለመቀበላቸው ስጋት ውስጥ የወደቀው የወያኔ መሪ መለስ እንደ ህፃን ልጅ እዚያና እዚህ እያለ ሲንጦለጦል ከመዋሉም በላይ የሰራውን ሸፍጥ ይሸፍኑልኛል በሚል ብዙ ገንዘብ ለወጣቶቹ መርጨቱ የጠቆሙት ምንጮች በዚህም አለበዚያ የወጣቱን ልብ ፍጹም ማግኘት እንዳልቻለ ራሱ መለስ የተገነዘበበት ስብሰባ መሆኑን ምንጮች አጋልጠዋል። መለስ በሱዳን ፕሬዝዳንት በዓለ ሹመት ላይ ተገኝቶ ተመልሶ በዚያው ዕለት በሚሊኒየም አዳራሽ ከወጣት ወንዶችና ሴቶች የፎረም አባሎች ጋር ስብሰባ ያደረገ ቢሆንም በዕለቱ ወጣቶቹ ግን ደስተኛ እንዳልነበሩ ተመልካቾች ያብራራሉ። ወጣቶቹን ሲማጸን ሲለማመጥ አሁንም ውሃ እየተጎነጨና ረጅም ጊዜ እያቋረጠ ሲናገር የነበረው መለስ የውጭ ኃይሎች የሚያናፍሱትን አትስሙ፣ እኛ በእናንተ ኃይል አሸንፈናል እያለ ሲወተውት እንደነበር ምንጮች ገልጸው ወጣቶቹ መለስ ባደረገው ንግግር ላይ ተቃውሞውን ድጋፍ ባለማሰማታቸው ከፍተኛ የድንጋጤ መንፈስ ወርሶት እንደነበር ሻሸሽጉ ገልጸዋል። የወደፊት ሀገር ተረካቢ እናንተና እናንተ ብቻ ናችሁ እያለ ሲለማመጥና ሲማጸን የነበር መለስ በድንገት ሳይታሰብ ሀሳቡን ቀይሮና ፊት ሁሉ ተለዋውጦ የተቃዋሚ አመራሮች ምርጫው ትክክል አይደለም ይደገም እያሉ የሚጮሁት የውጭ ኃይሎች ተላላኪ ናቸው ወይም አቃጣሪ ናቸው ሲል በመዝለፉ ወጣቶች ቅሬታ እንዳደረባቸውና እንዳዘኑ ምንጮች አስረድተዋል። ሁሌ አፉ እንዳመጣለት የሚዘረጠው ይኸው ኢትዮጵያዊ ጨዋነት የጎደለው መለስ ዜናዊ ተቃዋሚ አመራሮች ለምን ምርጫው ተጭበረበረ ብለው ጥያቄ ያቀርባሉ እያለ ያልነውን አሜን ብሎ መቀበል ነበረባቸው በሚል እንደ አጉራ ዘለል ወጠጤ በስብሰባ አዳራሹ ሲዘልፋቸውና ሲሰድባቸው የሰሙ አንዳንድ ወጣቶች ከአዳራሹ እየወጡ መሄዳቸውን ከስፍራው የነበሩ ወጣቶች የደረሰን ጥቆማ አስረድተዋል። እኛም ለዛሬ ያለን የዜና ዘገባ ትንታኔያችን በዚሁ ተጠናቀቀ።
ሁለተኛው የሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን ዓመታዊ በዓል በሳኖዜ ካሊፎርኒያ ከጁን 27 እስከ ጁላይ 3 ድረስ እጅግ በደመቀ ሁኔታ ይከበራል። የበዓሉ ማዕከላዊ ሆቴል ሳኖዜ ዳውንታውን የሚገኘው የሳኖዜ መሪዮት ሆቴል ሲሆን ለአንድ ሳምንት የሚቆየው ታሪካዊ በዓል የሚደረገው ሳኖዜ ስቴት ዩኒቨርሲቲ ስፓርተን የተባለ በሚታወቀው ትልቅ ስቴዲየም ውስጥ ነው። በምግብና ሸቀጣ ሸቀጥ ገበያ ግርግር እንዲሁም በኢትዮጵያ ቀን የሀገር ባህልና ዘመናዊ የሙዚቃና የባህል ምሽት ስቴዲየሙ ይደምቃል። እውቅና ድንቅ የሆኑ የሀገራችን የኪነት ባለሙያዎችም በመዝጊያው ምሽት በታወቀው በማክ ሄንሪ ኮንቬንሽን ሴንተር እጅግ ሊያስደስቱን ተዘጋጅተዋልና ሁላችንም በዚህ ታላቅ በዓል ላይ እንገኝ። ለጥያቄና አስተያየት ድረገጻችን esfna.org ነው። የሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን።
ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮን ለመርዳት የተዘጋጀ ቶምቦላ። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያና በተጎራባች አገሮች ለሚኖሩ ኢትዮጵያውያን በሳምንት ሁለት ጊዜ ረቡዕና እሁድ ባጭር ሞገድ እንዲሁም በመላው ዓለም ለሚኖሩ ኢትዮጵያውያን በኢንተርኔት አማካይነት ፕሮግራም ማስተራጨት ከጀመረ 12ኛ ዓመቱን አስቆጥሯል። ሬዲዮ ጣቢያው በሀቅ ላይ የተመሰረቱ ዜናዎችን እንዲሁም የተለያዩ መረጃ አዘልና ትምህርታዊ ፕሮግራሞችን በማስተላለፍ አድማጮችን ማርካቱ ብዙዎቹ የመሰከሩለት ሲሆን ፕሮግራሙ ለ12 ዓመታት ሳይቋረጥ ሊተላለፍ የቻለው በኢትዮጵያውያን ትብብርና ድጋፍ መሆኑም ግልጽ ነው። እንዳለፉት ዓመታት ሁሉ የሬዲዮ ፕሮግራሙን ወጪ ለመሸፈን በዚህ ዓመትም የቶምቦላ ዕጣ ስለተዘጋጀ የሬዲዮ ጣቢያው አፍቃሪዎች የሆናችሁ ኢትዮጵያውያን ሁሉ ቲኬቶቹን በመግዛት ተባበሩን ዘንድ ጥሪ እናቀርባለን። የአንዱ ቶምቦላ ቲኬት ዋጋ $10 ሲሆን አንደኛ ዕጣ ላፕቶፕ ኮምፒውተር፣ ሁለተኛ ዕጣ HD ቴሌቪዥን፣ ሶስተኛ ዕጣ ዲጂታል ካምኮርደር የሚያስገኙ መሆኑንም እንገልጻለን። በተጨማሪም ልዩ ልዩ ሽልማቶችን የሚያስገኙ የተለያዩ እጣዎች ይኖራሉ። ቲኬቶቹ በየአገሩ ከሚኖሩ የፍኖተ ደጋፊዎች እጅ ማግኘት የሚቻል መሆኑን እየገለጽን በዚህ መንገድ ማግኘት የማትችሉ በስልክ ቁጥር 202-291-4217 በመደወል ወይም በኢሜይል አድራሻችን efdpu@aol.com በመጻፍ ትኬቶችን ማግኘት የምትችሉ መሆኑን በትህትና እንገልጻለን። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ። The Case of the Socialist Witch Doctor and Other Stories በሚል ርዕስ በሃማቱማ በ1993 ዓመተ ምህረት በእንግሊዝኛ ቋንቋ ታትሞ የነበረው መጽሐፍ እንደገና ለንባብ በቅቷል። ይህ መጽሐፍ በኢትዮጵያ ነጻ ደራሲያን ማህበር የታተመ ሲሆን መጽሐፉን ለማግኘት በስልክ ቁጥር 202-291-4217 ወይም efdpu@aol.com መጠየቅ ትችላላችሁ።
ወያኔ ይወገድ ሲሉ አንድ አድማጣችን ደብዳቤ ልከውልናል፣ እናስከትለዋለን። ሚሊዮን ህዝብ በዱካክ ዓለም ተኝቷል። አዲስ አበባ የኢትዮጵያ ርዕሰ ከተማነቷ ተገሶ ዳግማዊ ደደብ ይመስላለች። ዘመናዊ ባርነት ተረጋግጦ የግኛ አገዛዝ ቁንጮ አቅል የሌለው መለስ ዜናዊ ጭንቅላት ሳይኖሩ ዘውድ ደፍቷል። ባለፈው ማክሰኞ ከረፋዱ ላይ በነጻነታችን ላይ ከበሮ ተመታበት። ዛሬ መቼስ ይህን ደብዳቤ ስጽፍ ወያኔና ውሸት ተወራራሽ መሆናቸው ዜና ላካፍላችሁም አልሞክርም። ቅድስት ኢትዮጵያ ቅድስናዋ ተገፎ የወያኔና የወያኔ ብቻ ከሆነች እነሆ ቢመረንም 20 ዓመት ሞላው። የዛሬ 19 ዓመት ከተማ በጎንደር አደባባይ ኢየሱስ ቤተክርስቲያን ምዕመናኖችን ደማቸውን ያፈሰሰ የደደቢት ዛር አንዋር መስጊድ ገብቶ ተሳላሚውን የፈጀው ወያኔ የኢትዮጵያ ተማሪዎችን ሺህ ጊዜ ያረደ መረገምት፣ ለዛር መማለጃው ህፃናትን ያረደ ግብረ ሰይጣን የሚፈጽመው ወያኔ የአገሪቱን ለመሬት ከሁለት ሚሊዮን ሄክታር በላይ ካርሶ አደሩ ገፎ ለባዕድ የሸጠ ችጋራም ስርዓት ወዘተ እነሆ ደግሞ ዛሬ ከ500 የፓርላማ መቀመጫ 499 ተኩልን የወያኔ አርነት ትግራይ አባላቶች ብቻ እንዲዘበዘቡበት አድርጎ በገዛ ሀገራችን በገዛ ለጻነታችን ላይ መስቀል አደባባይ በንታይ ተኮኑ መሳይ ሲዘፍንብን ሏል። በአደባባይ በዘጎቻችን ቆዳ የተሰራ ዘውዱንም ደፍቶበታል። ጄኔራሎቹ በሙሉ 99% የወያኔ አርነት ትግራይ አባላት ከሆኑ፣ ኮሎኔሎቹ በሙሉ 99% የወያኔ አባላቶች ከሆኑ፣ የሀገሪቱን ንግድ 99% በወያኔ አባላት ከተያዘ፣ 99% የፓርላማ ኩርሲ በትግራይ ነጻ አውጪ ድርጅት ከተያዘ፣ ትግራይ የኢትዮጵያ አካል ወይስ ኢትዮጵያ የህወሓት ጥገት የሚለውን ጥያቄ ያስነሳናል። ግን አድማጮቼ እንዳንሳሳት፣ የትግራይ ህዝብ ሌላ፣ የወያኔ ህዝብ ወያኔ ሌላ መሆኑን እንረዳለን። ባለፈው ሰኞ የመስቀል አደባባይ የወረደው የዘረኞች ዛር ዳንኪራ ሳስተውል ምን ነው እንደ ጓደኞቼ ይህን ሳላይ የዛሬ 30 ዓመት በጀግንነት በተሰዋው ነበር ያሰኘኝ። ወያኔን ምረጡ ተብሎ ለእያንዳንዱ መራጭ ዩኒቨርሲቲ ተማሪ ከ300 እስከ 400 የተከፈለበትን ቦታ አለ። በአገሪቱ በነባሩ የምርጫ ጣቢያ ካሜራ ያዙ የወያኔ ሰው በላ ካድሮች ተገትረው ዛሬ ተቋሚ ከመረጥክ ነገ አንገት ይታረዳል በተባለበት የተቋሚ ታዛቢዎች የምርጫው ሰዓት እስከ ሲያልፍ ጫካው ውስጥ ተቆልፎባቸው፣ ታዲያ ወያኔ 99% ካላሸነፈ ማንስ ሊያሸንፍ ኖሯል? እንዲህ አይነት ቅሌት እንዳይመጣ ከምርጫው ራሳቸውን አግሉ ሲባሉ አልሰማ ብለው ከወያኔ ከብት ካድሬዎች ጋር ገጥመው ለተዋረዱ ዶክተርና ኢንጂነሮቻችን እግዚአብሔር ያጽናችሁ ብልም 150 ብር እንኳን ቢሰጣቸውም ለኢትዮጵያ ሕዝብ ከፓርላማ ነጻነት እንደማያመጡ ሕዝቡ መገንዘቡን አለመገንዘባቸው ይበልጥ ሳላዝን እንዳልቀረው መልእክቴን እግረ መንገዴን ማስተላልፈው። ከግጥኝና ከፈንጣጣይቱ ይሻላል ተብሎ በሽታ ምርጫ ውስጥ ባይቀርብም በአንድ ዘር ላይ ተመሰረተ አምባገነን ግን ሙልጭ ያለና ያገጠጠ ፋሽዝም እንደሚወልድ በዘመነ ሂትለር ታይቷልና አደጋው ከፋ፣ ፈንጂው ቁልፉ የተፈታ መሆኑን የመስቀል አደባባዩን ያንድ አምባገነን ዘረኛ ከበሮ ያሳየን እንድምታ ይህንኑ ነበር። ባለፈው 19 ዓመታት የሰላም ችግር፣ የምርጫ ፖለቲካ፣ የመልካም አስተዳደር ምኞት የከንቱ ምኞት ገፋሲልም የቀን ቅዠት መሆኑን በአደባባይ የተመሰከረበት በ80 ሚሊዮን ህዝብ ህልውና ላይ ምርጥ የደደቢት ካርዲዎች አጼ የነገሰበት ግንቦት ሳይሆን ግን ድራማ የተስተዋለበት ያዘን ቀን ተብሎ እንዲሰየምልኝ እፈልጋለሁ። ይህን ያስተዋለች በድግሜ የገፋች እናቴ እንኳን ምን ነው እግዚአብሔር ቀን ሰጥቶኝ ከእንደዚህ አይነት የቀልድ ምርጫ ወያኔ ሲወገድ ባየው ነበር ያለችው በምሬት። ብዙ ሰው ምን ነው እችን ሰዓት መወጣት አቃተን እያለ ነው። አዎ ኢትዮጵያ በዘዴና በስልት ምዕራባውያን አረቦች ወያኔዎች አንድም ሶስት ሆኖ ከሚያጠፋት መፈክራችን ወያኔ ይወገድ መባል አለበት። ከአንድ ሚሊዮን በላይ አያት ቅድመ አያቶቻችን በመርዝ ጋዝ የፈጀው ጣሊያን ለፍጅት መመላለሻው የብዝበዛ ቅልጥፍናው ሲል ነበር ሊማሊሞ ገደልን አስደናቂ መንገድ የሰራበት። የወያኔ መንገድ የወያኔ አስተዳደርም የወያኔ መንገድ በአየርና በውሃ አይደለም የሚሰራው። ኢትዮጵያን አጥፍቶ አንድ ሰጥ ለጥ የሚል ስርዓት ለመመስረት ከሚከፈለው ቢሊዮን ዶላር እየቆለጠረ ከባዕዳኖች ከሚከፈለው ማለቴ ነው ለላንቲካ የሚሰራው ኢትዮጵያን በኮንዶሚኒየምና በተንጣለለ ፉርሽ ከአስፋልት ነጻነቷ የተጠበቀ ለማስመሰል አንዳንዱ የሚያወራው ቀልድ መሆኑን መታወቅ አለበት። በአንድ መንደር ተውሳክ ጸረ ኢትዮጵያኖች መዳፍ ተጨምቃ ከምጠፋ ኢትዮጵያ መፈክራችን እነዚህ ሰዎች ይወገዱ መባል አለባቸው። በአንድ ካርታ ለሺ ዘመናት አብረን የኖርነውን ኢትዮጵያኖችን ጊዜ በሰጣቸው በጥቂት የወያኔ አመራሮች ለማጣላት የትግራይን ህዝብ ከወያኔ ከኢትዮጵያ ህዝብ ለመለየት የሚደረገው ነገር ይህ ስርዓት በመወገድ መቆም አለበት ነው መፈክራችን። መፈክራችን መሆን ያለበት ምርጫው ይደገም ሳይሆን ወያኔ መወገድ መሆን አለበት። 80 ሚሊዮን ሰፊውስ ባሪያ ሆኖ በጣት ለሚቆጥሩ የባዕዳን ምርኩዛኖች የመለስና የነበረከት የተባሉ ቀፋፊ ፍጥሮች ሻማያዥ ከምንሆን ነጻነቷ ያልተጠበቀች ኢትዮጵያ ለትውልድ ከማስተላለፋችን በፊት ወያኔዎች መወገድ አለባቸው። ይወገዱ ነው መፈክራችን መሆን ያለበት። ድህነትን በማጥፋት መፈክር ስም ድሃን እያጠፉ ከባዕድ ልጋግ እየተላለሱ ሰፊው የኢትዮጵያን ህዝብ ለጥቂት ዘመናዊ መሳፍንት መቋሚያ ከሚሆን መፈክራችን በአስቸኳይ መወገድ አለባቸው መሆን አለበት። አዎ መወገድ አለባቸው። ግን በእኔ እምነት እንኳን ትልቋ ቀዳዳ ስልቻ ወያኔ ቀርቶ ትንሿ ሙጀሌ ያለ መርፌ ቁልፍ አትፈነቀልምና በተባበረ ህዝባዊና ሁለገባዊ ትግል ተሰቅስቀው መፈንቀል አለባቸው። ሰፊው ብዙሃኑ የአገሪቱ ባለቤት ኢትዮጵያዊ አንጀቱ እንደተቃጠለ በነጻነቱ የላሎዬ ከበሮ እንደተደለቀበት አዎ በስነ ስርዓት መወገድ አለባቸው የወያኔ ቁንጮች። ህዝበ ውሳኔያችን መከበር አለበትና ነጻነታችን መታወጅ አለበትና ኢትዮጵያ ለኢትዮጵያውያን በኩልነት እንጂ የአንድ መንደር የአንድ ፓርቲ የአንድ ሰይጣን አምባገነን በፍጹም ተቀባይነት ስለሌለው መወገድ አለበት የሚለው መፈክራችን መሆን አለበት። በባርነት ስነ ልቦና ስለቀጠቀጡት ተቀጥቅጠው መወገድ አለባቸው። ይህ የኔ እምነት ሳይሆን ከአዲስ አበባ ከብዙ የተማረረው ግን የሚወጣ መፈክር ነውና የፊው ህዝብ ውሳኔ መከበር አለበትና ወያኔ ቁንጮ አመራሮች ስርዓቱ መገርሰስ አለበት ነው መፈክር። የማን ቤት ተፍቶ የማን ሊበጅ ያውሬ መፈንጫ ይሆናል እንጂ እንደተባለው የሀገሪቱ ጣፈንታ የውያኔዎች ሆኗልና ውሳኔያችን መወገድ አለባቸው በማለት ልናከብርላቸው ይገባል። መወደገድ አለባቸው አሊያ በጉጠት ተቆንጥተው ከነጻነታችን ላይ እንደተውሳክ መነቀል አለባቸው። በአንደኛው ክፍለ ዘመን አጽያዊ ስርዓት አስተክለን እጃችን ጋር ጣጥፈን የምንቀመጥ ሆዳም ባሪያ ሳንሆን የባልቻባ ነፍሶ የሚኒሊክ የቴዎድሮስ የበላይ ደም ያለብን ጀግናዎች ነንና ባዕዳንም አስጥላቸውም የአህያ ባል ከጅባ አስጥለውና ወያኔ በተባበረ ክንድ መወገድ አለበት። የኢትዮጵያ ህዝብ አፍሯል። መለስ ዜናዊ መስቀል አደባባይ አዶ ከብሬው ተነስቶበት ሲያጓራ በውጭ የሚገኙ ደጋፊዎች እንኳን በየጎዳና ላይ ከበሮ ይመቱ ነበር ስለተባለ ይህንን አሳፋሪ ጉዳይ ከነ ስርዓቱ ጉሳንግሱ መወገድ አለበት ማለት ነው። ተቋሚ የተባላችሁ በሙሉ በወያኔ ተሸርሽራችሁ ስለከረማችሁ ዛሬ ተባብራችሁ ሰልፍ መጥራት ትግል ማድረግ ይገባችኋል ነው መፈክሬ። የህዝብ ሬዲዮ እንኳን ሳይቀር እየቀሙ የህዝብ ሬዲዮ እንኳን ባየር እንዳይተላለፍ በሚሊዮን የሚቆጠር ዶላር ከውጭ እየተስማሙ እያገዱ ዛሬ የራሳቸው ሬዲዮ በውጭ ማስተላለፍ የጀመሩ ይህ ስርዓት ጉድ ከማፍላቱ ኢትዮጵያን ከማጥፋቷ በፊት መወገድ አለበት መሆን አለበት። ኢትዮጵያን ገቷን በጥቶ በዋግን ደሟን እየጠጣ ያለ ደደቢት አውሬ ወያኔ እንጂ ሌላ አይደለምና የሰገዜሌ ጥፋታችሁ እንዳይነሳ መባነን ብቻ ሳይሆን እንቅፋት የሆናችሁ አንዳንድ ተቃዋሚ ፓርቲዎችም መታቀብ አለባችሁ ነው መፈክራችን። የወያኔ ውሸት ቁልሉ ክምሩ መናት ሲጀምር ነው ያኔ ነው ችግሩ። የወያኔ መሪ መለሰ ዜናዊ በጣሙን ይዋሻል ድንጋውን አንስቶ ዳቦ ነው ይላል አላምንም ስትለው ቁርጡም ያሳያል የተባለውን ግጥም አስታውሳለሁ። በአውሮፓና በአሜሪካ የምትገኙ ወገኖቼ ሰሞኑን በቴሌቪዥን የወያኔ የውሸት በረዶ ሲጣልባችሁ ከርሟል። እስቲ ለዛ ተመጣጣኝ አንዲት ልበላችሁ። ሟች ነፍሱ ሰማይ ቤት እንደደረሰ የሰማይ ቤት ዳኞች ገሃነም ወይም ገነት ለመግባት ሁለቱንም ስፍራዎች ጎብኝቶ መምረጥ እንዳለበት ይነግሩታል። በመርሃ ግብሩ መሰረትም በመጀመሪያ ገሃነምን እንዲጎበኝ ይጋበዝና ገና ከበሩ ላይ በመልካም አለባበስ የተሽቆጠቆጠው ሳጥናኤል በሞቀ ሰላምታ ተቀብሎ ወደ ውስጥ ይዞት ይገባል። ገሃነም ውስጥ የሟች የድሮ ወዳጆች ሁሉ ተሰብስበው እየጠጡ ከረምቦላ እየተጫወቱ በሙዚቃ እየጨፈሩ አስደሳች ጊዜ ሲያሳልፉ ተመለከተ። ከዚያም ወደ ገነት ተወሰደ። ገነት እንደገባ አንድም የድሮ ጓደኛውን ሊያገኝ አልቻለም። ከዚያም በላይ ሲያስበው ያስመረረው ግን በገነት ያሉ ሰዎች ስራቸው ሁሉ ነጫጭ ለብሰው ማሸብሸብ፣ መጸለይና መስገድ ብቻ መሆኑ ነው። ሟች ሁለቱንም ሁኔታዎች አመዛዝኖ ሳበቃ ገሃነም ከወዳጆቹ ጋር ለመቀላቀል ወስኖ ፊርማውን አኖረ። በማግስቱ ወደ ገሃነም ሲወሰድ ግን የተጠበቀው ነገር ሌላ ነበር። ሳጥናኤል ባስፈሪ እርቃኑ ቆሞ እህልውሃ የሚያሰኝ ጅራፍ ይዞ እየጀለጠ ወደ ውስጥ አስገባው። ውስጥ የነበሩት ጓደኞቹም ግማሽ ሰውነታቸው በሳት ተዘፍቆ ሲሰቃዩ ተመለከተ። ወደ አንድ ጓደኛው ጠጋለና ትላንትና ያየሁት ሕይወት የት ሄደ ብሎ ቢጠይቀው፣ አይ እሱማ የምርጫ ቅስቀሳ ነው ብሎት እርፍ አለ። አድማጮቻችን፣ እኛም ለዛሬ ያለን ፕሮግራም በዚህ ተጠናቀቀ። ሳምንት በተመሳሳይ ፕሮግራም እስከምንገናኝ ቸርን ሰንብት።